ባለፈው ተመልክተን የነበረው ሀሳብ ምንድነው? የተጠራ አገልጋይ ባህሪያት ነው የተመለከትን። የተጠራ አገልጋይ ማለት መንፈስ ቅዱስ ለአገልግሎት የለየው መንፈስ ቅዱስ የተቆጣጠረ ማለት ነው። አገልጋይ ብዙ አገልጋይ ሊኖር ይችላል፣ ግን የተጠራ ስንል መንፈስ ቅዱስ የለየው በመንገድ አገልጋዮች ብዙዎች አሉ፣ ብዙ አሉ፣ ብዙ ሰው ያገለግላል። እግዚአብሔር ደግሞ ሰርቶ በቤቱ ስንኖር እንድናገለግል በቃሉ ነው። ብዙ አይነት አገልግሎቶች እናገለግላለን። እግዚአብሔር ለልዩ ዓላማ ለልዩ ስራ የተጠራቸው ይለያቸው አሉ። በመንፈስ ቅዱስ እሳት ያቀጣጠላቸው አገልጋዮችን የእሳት ነበልባል ያደረጋል ተብሎ እንደተጻፈው እንደዛ ያደረጋቸው አገልጋዮች አሉ እና የተጠሩ አገልጋዮች፣ የተለዩ አገልጋዮች፣ በመንፈስ ቅዱስ ቁጥጥር ስር የሆኑ አገልጋዮች ባህርያቶችን ነበር የተመለከት ነው እና ከኛ ባህርያቶች ያየናቸው ምንድነው? የሚገባውን እንደሚገባው አይቆጥርም፣ ይገባኛል የሚል ሙግት የለውም የሚል ነገር ተነጋግረን ነበር። የጳውሎስን ህይወት እያየን ነው የመጣነው። ይገባኛል፣ ይሄ ያስፈልገኛል፣ ይሄ ብሎ ሌሎች ከሌሎች ሰዎች ጋር ወይም ደግሞ ከቤተክርስቲያን ጋር በውጭም ካለው ነገር ጋር የይገባኛል ጥያቄ እያቀረበ ጊዜውን አያሳልፍም ወይም ደግሞ ግጭት አይፈጥርም። የሚገባውን እንደሚገባው ቢያውቅም እንደሚገባው አድርጎ ግን ሙግት ውስጥ አይገባበትም ብለን ነበር የተነጋገርነው። ሌላው ደግሞ መከራ ትኩረቱን አይለውጥበት። ትኩረቱ ጥሪ ነው፣ ትኩረቱ አገልግሎት ነው፣ ትኩረቱ የተሰጠው ኃላፊነትን አደራ ነው። ያን ከማከናወን የሚመልስ መከራ የለበት ብለን የጳውሎስን ሰፊ ችግሮች፣ ሰፊ መከራዎች ተመልክተን ነበረ፣ ታስታውሳላችሁ። ሌላው ደግሞ ያለ ምንድን ነው? የእግዚአብሔርን ክብር ፈጽሞ አይነካም። እንዲህ ሆኖ እዚህ ቦታ እንዲናቆ እዚህ ቦታ እንደሰርቶ የሚል ብዙ ጩኸት የለው። አምላኩን ከፍ ያደርጋል፣ እግዚአብሔርን ያስቀድማል። በሚሆነው ነገር ሁሉ ለእግዚአብሔር ክብር ይሰጣል፣ እግዚአብሔርን ክብር አይነካም። ፈጽሞ ከእግዚአብሔር ክብር አንድ ዋንጫ አይነካም ብለን ተነጋግረን ነበረ። እግዚአብሔር ስም የተባረከ ይሁን። ዛሬ ደግሞ በኤፌሶን መጽሐፍ ላይ የጳውሎስን ሁለተኛ ጸሎት ለኤፌሶን ሰዎች የጸለየውን ሁለተኛውን ጸሎት ከምዕራፍ 3 ቁጥር 14 እስከ 21 ያለውን ክፍል እናነብና እሱን እንመለከታለን። በጌታ በኢየሱስ ክርስቶስ ስም ይህን ክፍል አነባለሁ። የኤፌሶን መጽሐፍ ምዕራፍ 3 ቁጥር 14 እስከ 21 ስናነበዋለሁ። በጌታ በኢየሱስ ስም አነባለሁ። ይላል ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንመረቀቃለን። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር በክብር ቅርጽነት መጠን ይሰጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታዊ ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅን የሚያልፈውን የክርስቶስን ፍቅር ለማወቅ እንድትበረቱ ዘንድ እስከ እግዚአብሔር ፍጹም ሁለት ደርሳችሁ ትኖሩ ዘንድ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ደግሞ ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻሉ ለእርሱ ለቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ምሳሌ ትንሽ ጸሎት፣ አጭር ጸሎት ከኔጋ ምሳሌ። ጌታ በዚህ በመካከላችን አለ፣ ግን ደግሞ እንዲያስተምረን አእምሯችን እንዲከፍትልን መልካሙን መንፈስ እየጋበዝ በምንጸልያለን። አምላካችን እግዚአብሔር ሆይ ክብር ላንተ ይሁን፣ እናመሰግናለን። አቤቱ በአምልኮ ስለባረክን ስለዳሰስክን ስለጎበኘህን ኃያልነትን ታላቅነትን የበላይነትን ጌታ ስለተናገርከን ስለገለጥከን ሰማያዊ አምላክ እግዚአብሔር በዚህ ደግሞ ረፍ እንድንል ጌታ በዙሪያችን ካሉ ከሚያስደነግጡ ነገሮች ይልቅ ትልቅነት ግን በዚህ በሰጠህን ጊዜ በመካከላችን ስላሮች ክብልና እንደገና ደግሞ እግዚአብሔር ስላሳረከን እናመሰግናለን። ክብር ለአንተ ይሁን፣ ክብር ለአንተ ይሁን። ትልቅ ለሆንክ እግዚአብሔር ሁሉ ለምትችል ሁሉ ለምትገዛ ጌታ አልፋ ለሆንክ ኦሜጋ ለሆንክ ጌታ ክብር በሰማይ ክብር በምድር ለአንተ ይሁን። አሁንም አምላካችን መልካም መንፈስህን በመካከላችን ደግሞ አብዝተህ ልትለቅም ቃልህን ጌታ እንድታስተምረን
አምላካችን እግዚአብሔር ሆይ ከቃልህ ብርሃንን ታካፍለን በጌታ በናዝሬት በኢየሱስ እንጸልያለን። ክብር ለአንተ ይሁን። መንፈሳችን፣ ነፍሳችን፣ እግዚአብሔር ስጋችን የሚያውቁ በዙሪያችን እያሉ ያንተን ሀሳብና ፈቃድ በፍጹም ጌታ ሆይ በፊት በመፍራት በመንቀጠቅ በመገዛት መቀበልና ማስተዋል እንዳንችል ጌታ ሆይ የሚያናውጡ ሁሉ በስም ስልጣን የተናወጡ ይሆኑ። በኢየሱስ ክርስቶስን ከዙሪያችን የተነቀሉ ይሁኑ፣ የተጠረቡ ይሁኑ። አቤቱ ሕዝብህን በመንፈስ ተቆጣጠረን ጌታ ሆይ። ክብር ለአንተ ሰጠ በጌታ በኢየሱስ ክርስቶስ ያው ስም አሜን አሜን። ክብር ለእግዚአብሔር ይሁን። ዛሬ እንዳልኳችሁ የመምህራን የጳውሎስን ሁለተኛውን ጸሎት ነው። ጳውሎስ በምዕራፍ አንድ ላይ ቀደም ብለን እናየን መጀመሪያ ሲጸልይ የጸልይላቸው የኤፌሶን ሰዎች ምን እንዲሉ ነበር? እንዲያዩ፣ አይኖቻቸው እንዲከፈቱ፣ እንዲያዩ ደግሞ እንዲያውቁ፣ እግዚአብሔርን የአይን መጠን እንዲያውቁ ሲጸልይላቸው ነበረ። ያን ጸልየው ከዛ በኋላ ወደ ትምህርት ቀጠልና አሁን እንደገና ሌላ ጸሎት ይጸልያል። አሁን ባነበብኩት በዚህ ክፍል ያለውን ሀሳብ እንግዲህ የሚጸልይበት ምክንያት ምንድን ነው? የመጀመሪያ የምናገር ምንድን ነው የሚጸልይበት ምክንያት? እንዲጸልይ ያደረገው ምክንያት አለ። ምክንያቱም ባለፈበት ክፍል እንደሰማ ነው። በዚህ ክፍል ምንድን ነው የሚጀምረው? ስለዚህ ምክንያት ስለዚህ ምክንያት በሰማይና በምድር ያለ አባትነትን ከመሰየምበት ከአብ ፊት እንበረከቃለን። ምንድን ነው ምክንያቱ? ያንበረከቀው እንዲጸልይ ያደረገው ምክንያት ይህን ምክንያት የምናገኘው ምዕራፍ ሶስት ቀደም ብለን ባየነው ቦታ ባየናቸው ሀሳቦች ላይ ነው። ቀደም ብለን ባየናቸው ሀሳቦች ላይ ምን የሚል ሀሳብ አይተናል? ይህን ምዕራፍ አንድ ላይ አይተነዋል። ምን የሚል ሀሳብ አለ? አሕዛብ ደግሞ አብረው እንዲወርሱ ደግሞ አሕዛብ ከክርስቶስ በክርስቶስ ሆነ የእግዚአብሔር ቤተሰብ እንዲሆኑ አብረው እንዲወርሱ ይሄ የከበረ ጥሪ ይህ የከበረ ሀሳብ የእግዚአብሔር ሀሳብ ወደ ሀሳብ መጥቷል። አሁን ይህ ምዕራፍ ሶስት እያነበብን ያለን ወይም ጳውሎስ እየተናገረ ያለው የአሕዛብ አገልጋይ ሆኖ ነው ቀደም ብለን እናየን። ስለዚህ በክርስቶስ ኢየሱስ አሕዛብ አብረው ሊወርሱ የእግዚአብሔር ቤተሰብ ሊሆኑ ተጠርተዋል። ስለዚህ ምክንያት በዚህ ምክንያት የሚለው ወይም አንዱ ይህ ነው። ጥሪ የደረሳቸው አሕዛብ ወራሽ እንዲሆን የተጠሩ አሕዛብ እንዲወርሱ፣ እንዲደርሱ፣ እንዲቆሙ፣ እንዲጠነክሩ ነው ይሰለኛል። የከበረ ጥሪ ያለ ተስፋ ያለው ጥሪ ያለ ግን አልደረሱም። ገና ወደዛ እንዲሄዱ ወደዛ እንዲደርሱ መሆን የሚገባቸው እንዲሆኑ በእግዚአብሔር ቤት ኑሮ እንዴት መኖር እንደሚችሉ የሚረዳቸው ነገር እግዚአብሔር እንዲሰጣቸው ይጸልያል። አንዱ ምክንያት ይሄ ለዚህ ለሚ ሰው መጸለይ ያስፈልገው ነበርና ይጸልያል። ሁለተኛው ምክንያት ስለ ራሱ ነው። እሱ ደግሞ የአሕዛብ አገልጋይ እንዲሆን ኃላፊነትና አደራ ተሰጥቶታል። እነዚህ ሰዎች እሱ ነው ያገለግላቸው። ኃላፊነት አለበት፣ አደራ አለበት። ስለዚህ አደራው በማስተማር እየተወጣ ነው። እንደገና ደግሞ በጸሎት ይታገላል፣ ይጋደል እና የሚጸልይባቸው ምክንያቶች እሱ የእነሱ አገልጋይ ስለሆነ እነሱ ደግሞ የከበረ ጥሪ ስለደረሳቸው ከጥሪው ተስፋ ጫፍ ስላልደረሱና የሚያስፈልጋቸው ጉልበት አክቲቭ ስለነበረ በእነዚህ ምክንያቶች ይጸልያል። ለዚህ ምክንያት በአብ ፊት እንበረከካለን ይላል። የጌታ ስም የተባረከ ይሁን። ስለዚህ የሚጸልይበት ዋናው ምክንያት ይሄ ነው። የጳውሎስ አገልግሎት ማስተማር ብቻ ነው። እንደምናውቀው ጳውሎስ በጣም በጸሎት ይተጋል። ስለ ራሱ ጸሎት ይጠይቃል። ቅዱሳን እንዲጸልዩለት፣ ቤተክርስቲያን እንዲጸልዩለት ጸሎት ይጠይቃል። ስለሚያገለግላቸው ደግሞ ይጸልያል እና ጳውሎስ የሚጸልይ አገልጋይ ነው። ወደፊት እናየዋለን። በአጠቃላይ መጸለይ በአባቶች መንበርከክ መጽሐፍ ቅዱሳዊ እንደሆነ እናያለን እና ጳውሎስ ፍሬ እንዲያፈሩ ፍሬያማ እንዲሆኑ በሕይወታቸው ወደ ከፍታ እንዲወጡ ጉልበታም እንዲሆኑ ፍቅር ሰዎች እንዲሆኑ ነው የሚጸልየውና ይጸልይላቸዋል። ጌታችን ኢየሱስ ክርስቶስን እንደምናውቀው መጽሐፍ ቅዱስ በሚነግረን ለሚያገለግላቸው ለተከታዮቹ ለሚያሰማቸው ይጸልይ ነበር። ጴጥሮስን አንድ ወቅት ምናለው? ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ማለድሁ አለ ጌታ። እና ጌታ ጸልይላቸው ነበር። ለሚያገለግላቸው ለተከታዮቹ ለደቀ መዛሙርቱ ይጸልይ እንደነበረ በዚህ ክፍል እንመለከታለን ማለት ነው። በዮሐንስ ወንጌል ምዕራፍ 17 ምዕራፍ 17 ላይ ለቅዱሳን ሁሉ ጌታ ኢየሱስ ድንቅ ጸሎት ጸልዮ ለዚህ ጳውሎስ እንደዚህ ይጸልይ ነበር። መጸለይ የእግዚአብሔር ፈቃድ መጽሐፍ ቅዱሳዊ አቀደማ ገልጋዮችን ይጸልይ ነበር። ደግሞም በአብ የተንበረከካለው ይላል። ጸሎት በመንበርከክ የሚከናወን አንዳንድ ጊዜ በጸሎት ጊዜ እንደሚመቻችሁ በፈለጋችሁ ሆናችሁ ጸልዩ ባለት ነው። ለምንም ሆነ ብንጸልይ ግን መጽሐፍ ቅዱሳዊ ጸሎት መንበርከክ ሆናችሁ ጸልዩ። መጽሐፍ ቅዱስ አናገኝ መጸለይ የሚል አናገኝ። ተንበረከው ነው የሚል መጽሐፍ ቅዱስ ያለ እዚህ ተንበረከው መጸለይ መጽሐፍ ቅዱሳዊ አሳብ ጌታችን ኢየሱስ ክርስቶስ ይንበረከክ ነበር። ተንበርኮ ጸለየ። ላብ እስኪያርመው ድረስ ከአገር እንደው ከሰዎቹ ራቅ ብለት ብሎ ተንበርክኮ ጸለየ ይለናል። ሐዋርያት ሚስ ይንበረከቱ ነበር። ሐዋርያት ሥራ ምዕራፍ 20 ቁጥር 36 ላይ ጳውሎስ ሰፊ ንግግር ካደረገ በኋላ ከደቀ መዛሙርቱ ጋር ሆኖ ተንበርከው አብረው ጸለዩ። ስለዚህ ጳውሎስ ምን የሚለው በአብ ፊት እንበረከካለሁ ብሎ ይናገራል። የሚበረከተው በሰማይና በምድር ያለ አባትነት ሁሉ ይላል ከሚሰየምበት ከአብ ፊት በማንዲት መበረከት እንዳለበት ጳውሎስ ያውቃል። የሚበረከተው ከአብ ፊት በሰማይ በምድር አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለ። በሰማይም ያለ በምድርም ያለ ሁሉ መጠሪያ አባቱ አብ እግዚአብሔር አምላክ ስሙ ይባላል። እግዚአብሔር ፈጣሪ ነው። በፈጣሪነቱ የሁሉም አባት ነው። የሁሉም አባት ነው። በክርስቶስ የጠራቸው ልጆች ደግሞ ቢኖሩትም ግን በፈጣሪነቱ ለሁሉም አባት ነው። ስለዚህ የተፈጠረ ሁሉ በአብ ይጠራ፣ አብ አባቱ ነው ማለት ነው። ለምሳሌ በምድርና በሰማይ ይለን በምድር አሕዛብ የአይሁድ የአሕዛብና የአይሁድ ህብረት ምንድን ነበር ብለን ያየነው ምዕራፍ 2 ላይ ስናይ የእግዚአብሔር ቤተሰብ ነው። የጥሩ ግድግዳ እግዚአብሔር አምላክ በልጁ በኢየሱስ ካፈረሰ በኋላ የተፈጠረው የአሕዛብና የአይሁድ ህብረት የእግዚአብሔር ቤተሰብ ተብሎ እንደተጠራ ምዕራፍ 2 ላይ አይተን ነበረ። ስለዚህ በዚህ ምድር ያለ ማንኛውም ነገር ሁሉ በእግዚአብሔር የተፈጠረ በእግዚአብሔር አብ የሚጠራ ነው ማለት ነው። በኢዮብ ሁለት ምዕራፍ 2 ቁጥር 1 ላይ ደግሞ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ የሚል ሐሳብ እናገኛለን፣ የሚል ቃል እናገኛለን። የአምላክ ልጆች በእግዚአብሔር ፊት ሊቆሙ መጡ። በኢዮብ 38 ቁጥር 7 ላይ ደግሞ የአጥቢያ ኮከብ በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ የሚል ቃል አለ። የአጥቢያ ኮከቦች በአንድ ላይ ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ ይላል። እነዚህ በኢዮብ የተጠቀሰው የእግዚአብሔር መላእክት ናቸው፣ በሰማይ ያሉ መላእክት ናቸው። እነሱ ምን ተብለው ተጠርተዋል? የእግዚአብሔር ልጆች ተብለው ተጠርተዋል። ስለዚህ በሰማይና በምድር ያለ እግዚአብሔር የተፈጠረ ሁሉ መጠሪያው እግዚአብሔር አብ ነው። ለዚህ ነው ጳውሎስ ሰማይና በምድር ያለ ፍጥረት ሁሉ የሚሰየምበት በአባትነት የሚሰየምበት ከአብ ፊት እንበረከካለሁ ይናገራል። አንድ ሰው የወለዳቸው ልጆች በወለዳቸው አባት እንደሚጠሩ ሁሉ ማለት ነው። በማንም ሌላ ሰው የተወሰስን እንደማይጠሩ ሁሉ እግዚአብሔር አምላክ የፈጠራቸው ማንኛውም በሰማይና በምድር ያለ ሁሉ በአትናትና ቤታ እግዚአብሔር አምላክ የተባረከና የተመሰገነ። ስለዚህ ይሄ አባት የተባለ በዚህ አባት ሁሉ በሚችል አባት ፊት እንበረከካለሁ ብሎ ጳውሎስ ይናገራል ማለት ነው። ጌታን እናመሰግናለን። ስለዚህ በሰማይና በምድር እግዚአብሔር ቤተሰብ ሁሉ መጠሪያው አብ ነው ማለት ነው። ስለዚህ ጳውሎስ ወደዚህ አባት ይመጣል ይንበረከካል። ሊበረከክባት በሚገባው ምክንያት ሁሉ ወደዚህ አባት መጡ ይበረከታል። ወደ ሌላ ወደ ማንም አይደ መጽሐፍ ቅዱስ ሲናገር ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል የተራራ ስብከት እየተባለ ሌለማድ በሚጠራው ሀሳብ ላይ ሲናገር በማቴዎስ ምዕራፍ 6 ቁጥር 6 ላይ እንዲህ ይላል፣ አንተ ግን ስትጸልይ ወደ እልፍኝ ግባ፣
መዝጊያውን ዘግተ በስውር ላለው አባት ጸል በስውር የሚያይ አባትን በግልጥ ይከብርሃል። ስለዚህ የተሰወረ የሚመስል ግን የሚሰማ፣ የተሰወረ የሚመስል ግን የሚታይ አባት አለ። ይህንን የሚናገረው ክፍል ጌታችን ኢየሱስ ክርስቶስ ናገር። ይህንን የተሰወረ የሚመስል አባት አለ፣ ግን በሱ ፊት ተንበርከክ፣ በሱ ፊት በርህን ሰጥተህ ወደ ሌላ ወደ ግራም ወደ ቀኝም ሳትል ተንበርከክ። እሱ በግልጥ ይገባል። የማይታይ የሚመስለው ጌታ ግን በመንፈስ ይታያል። የማይጨበጥ የሚመስለው ጌታ ግን በመንፈስ ይዳሰሳል። ስለዚህ በርህን ዘግቶ ሰው በመንፈስ ሆኖ አብን ሊያነጋግር ሲፈልግ አብ ደግሞ ይገለጣል። ክብር ለጌታ ይሁን። ይገለጣል፣ ያነጋግራል፣ ይዳስሳል፣ ያጽናናል። በቃ የከበደ ነገር አንከባሉ አቁሞ ያስነሳል። ስለዚህ ወደዚህ ጌታ መቅረብ በጣም 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 ድንቅ ነገር ነው ወገኖች። እና ጳውሎስ እንግዲህ የሚጸልይበት ምክንያት ይሄ ነው። አዛ ስለተጠሩ ትልቅ ተስፋ ስለተሰጣቸው ወደዛ ከፍታ እንዲወጡ እንዲረዳቸው እግዚአብሔር አቅማቸውን እንዲያሳድግላቸው ይጸልያል። እሱም ደግሞ የእነሱ አገልጋዮች ስለሆነ አላፊነት ስላለበት ይጸልያል። ሸክም ስላለበት አደራው ስለተሰጠው ይጸልያል። ሲጸልይ ደግሞ በአፍቴት ይንበረከል። ይሄ ነው የሚጸልይበት ምክንያት። ሌላ ሁለተኛው ክፍል ምናም የጸሎት ይዘቶች ናቸው። ምንድን ናቸው? ወይም እኛ በምን የጸሎት ርዕስ እንደምንለው የጸሎት ርዕሶች አሉ። ይዘቶቹ እናያለን። እነሱ አንድ አምስት ሀሳቦች አሉት፣ ግን ሁሉንም እና አይመስለኝም። የተወሰነውን ግን እንመለከታለን ዛሬ ማለት ነው። ስለዚህ የመጀመሪያው የሚጸልይበት የመጀመሪያው የጸሎት ርዕስ ወይም በዚህ ባለበት ክፍል ውስጥ ባለው ሀሳብ ያለ አንድ የጸሎት ይዘት ምንድን ነው? በኃይል እንድትጠነክሩ፣ በመንፈሱ በኃይል እንድትጠነክሩ ብሎ ነው የሚጸልይ። በመንፈሱ በኃይል እንዲጠነክሩ ነው የሚጸልይላቸው ማለት ነው። በውስጥ ሰውነታቸው እንዲጠነክሩ የሚጸልየው ስለ ውጩ አይደለም የሚጸልየው ጳውሎስ፣ ስለ ውስጡ ማንነታቸው ለሚጸልየው በመንፈሱ በውስጥ ሰውነታቸው በኃይል እንድትጠነክሩ የሚለው ሀሳብ ክፍሉ ላይ ያለ በመንፈሱ እንድትጠነክሩ በአፍቴት ይመረከካል። በአፍቴት የሚመረከክበት አንዱ ነገር ይሄ ነው። ውስጣቸው መጠንከር እንዲችል፣ መበረታት እንዲችል፣ ውስጥ ማለት መንፈሳዊ ሕይወታቸው ማለት ነው። በአጠቃላይ በውስጣዊ ማንነታቸው ማለት ነው። እንዲጠነክሩ ጳውሎስ ይጸልይላቸዋል። ይህ ጥንካሬ በመንፈስ ቅዱስ የሚመጣ ጥንካሬ፣ በሰው አስተምሮ፣ በሰው ማጽናት፣ በሰው አይዞ በማለት በተለያዩ ቋንቋዎች በተለያዩ ነገሮች እግዚአብሔር በመንፈሳዊ አገልግሎቶች አስተምሮቹ የሚመጣ ጥንካሬ ነው። አገልግሎቱ በጣም ያስፈልጋል፣ ማስተማሩ በጣም ያስፈልጋል። ነገር ግን ጥንካሬ የመንፈስ ቅዱስ ስራ። ክብር ለጌታ። የመንፈስ ቅዱስ ስራ ስለሆነ ጳውሎስ እሱ ቢያስተምርም እሱ ቢያገለግልም በሱ አገልግሎት በሱ አስተምሮ ብቻ የሚመጣ እንደሆነ እንደማይመጣ ስለሚያውቅ በመንፈሱ እንድትጠነክሩ በሰውነታችሁ በአፌ ተንበርክኬ እጸልያለሁ ነው የሚለው። ስለዚህ የውስጥ ሰውነታቸው ጥንካሬ ምክንያቱ የመንፈስ ቅዱስ ስራ የመንፈስ ቅዱስ ስራ ነው። ወይኖች ወይ ፕሮግራም መካፈላችን ብቻ እንጠነክር አንችል፣ ወደ መምጣታችን የጸሎት ጊዜ በመገኘታችን ብቻ እንጠነክር አንችል። እነሱ አስፈላጊ ናቸው፣ አስፈላጊ አይደሉም ያባሉ። ነገር ግን ከመንፈስ ቅዱስ ጋር እለት እለት ያለን ህብረትና መንፈስ ቅዱስ ላይ ያለን ጥማት በጣም ወሳኝ ለመበረታት በሰው አይሰራም። መንፈሳዊ ብርታት፣ መንፈሳዊ ጥንካሬ፣ መንፈሳዊ ጉልበት በሌላ በምን አይሰራም። መንፈስ ቅዱስ ስራ። ክብር ለእግዚአብሔር። ስለዚህ ሁል ጊዜ መንፈስ ቅዱስ ጋር ህብረት ማድረግ ያስፈልገናል ማለት ነው። የውስጥ ጉዳይ ስለሆነ መለወጥ ስለሆነ ተለወጡ እንጂ ይህን ዓለም አትንሰሉ ይላል። በአስተምሮ ኖሮ ሊተር ባታዘን ብዙ ማለት ግን የውስጥ ለውጥ፣ የውስጥ እድገት፣ የውስጥ ብርታት የመንፈስ ቅዱስ ስራ። እዚህ መንፈስ ቅዱስ ጋር ያለ ህብረት ወሳኝ ነው ማለት ነው። የውስጥ ሰውነት ጉዳይ ለእግዚአብሔር የሚገባው ጉዳይ ነው። የውስጥ ሰውነት ጉዳይ ይህ የስጋችን የላይኛው ነገር ምንም አይደለም ለጌታ፣ ምክንያቱም የሚጠፋ ነው። ምንም አይደለም ስራችሁ አይጠብቀውም፣ እንዲያው ኬራ ያለለትም ማለት አይደለም።
እግዚአብሔር የማይጠነቀቀልን ምንም ነገር የለም። የማይጠነቀቅበት የሰውነት ክፍል የለም።
ነገር ግን የውስጡ ማንነታችን ግን የዘላለም ጉዳይ ስለሆነ እግዚአብሔር ራሱ ይገልጠዋል። ሌላኛው ነገር የውስጥ ሰውነታችን ጉዳይ፣ እሱን ለማዳን ጌታ ዋጋ ከፍሏል። ስለዚህ እግዚአብሔርን የሚጠነቀቅለት ግድ የሚለው ክፍል ነው የውስጠኛው ማንነታችን። ከጌታም ጋር ህብረት የምናደርገው ግንኙነት የምናደርገው በውስጡ ማንነታችን፣ በስጋው ነገራችን አለ፣ በውስጡ እድገታችን፣ በውስጡ ብርታታችን፣ በሌላ አነጋገር በመንፈሳችን ከጌታ ጋር ህብረት የሚኖር። ስለዚህ እግዚአብሔር ጋር ነው እንደዚህ ውስጣዊ ማንነታችን ይጠነቀቃል። ይታወቃላችሁ መቼስ መዳን በስራ ነው። ይህ መዳን በስራ ነው የሚለው ነገር ያስተናግደናል። ብዙ ጊዜ ግን መዳን በስራ ነው፣ ምን ጥያቄ ነው? ስራችን የሰራው ጌታ ስለሆነ ብቻ እኛ በነፃ ስለገባን በነፃ ስለዳነን ብቻ ምንም ስላልከፈልን ብቻ መዳን በነፃ ነው። ለምን ናቡጭ ለእኛ ነፃ ነው። ጌታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ዋጋ ከፍሎ ዋጋ ከፍቶ ነው እየጠጣ። ክብር ለእግዚአብሔር ይሁን። የኃጢአት ዕዳችንን ደምስሶ በመስቀል ላይ ተንጠልጥሎ ተፈጸመ ብሎ ነው ያለው። ዝም ብሎ የተገኘ ነገር አይደለም። እግዚአብሔር አንድያ ልጁን ልኮ ዋጋ የከፈለበት ነው ደህንነት። ስለዚህ ትክክለኛ ትርጉም መዳን በስራ ነው፣ በጌታችን በኢየሱስ ክርስቶስ በተሰራ ስራ ነው። ምን ይሄዳል? ከኛ የሚጠበቅ ስራ የለም። ስራችን ሰራልን ጌታ እኛ ግባ ተባለ፣ ወደ መንግስቱ ወደ ክብሩ ግቡ ተባለ። ጌታ ስሙ ይባረክ። ስለዚህ የተሰራ ስራ አለ፣ ስለ ደህንነታችን የተከፈለ ዋጋ አለ፣ የደም ዋጋ ተከፍሏል። አንድ ልጁን ጌታ አሳልፎ ሰጥቷል ስለኛ እና ስለዚህ የውስጡ ማንነታችን ጌታ ይጠነቀቅለታል፣ ይፈልገዋለታል። ወይም ደግሞ ይሄ የእግዚአብሔር ይህንን ትርካል ይገባል ይገባል ማለት ነው። ጳውሎስ ስለገባ በውስጡ ሰውነታችን እንዲያድጉ አጥብቆ ይጸልያል። በውስጡ ሰውነት የጠነከረ በውስጡ ሰውነቱ የበረታ በመንፈስ ቅዱስ የታነጸ ሰው ህይወቱ ምልክቱ ምንድን ነው? የሚያናውጥ ነገር በመጣ ጊዜ፣ የሚገፋ ነገር በመጣ ጊዜ፣ የሆነ ንፋስ በነፈሰ ጊዜ አይወዛወዝ። እግዚአብሔር ቀጥ ብሎ ይቆማል። አይጨንቅም፣ አይማረርም፣ ምሬት ውስጡ የለም። ሁልጊዜ በደስታ ይበቀልቃል። ሁልጊዜ ሰላም አለ። ሲመችን ሳይመችን አንድ አይነት ህይወት አለ፣ አንድ አይነት ህይወት አለ። ምክንያቱም ውጨኛውን የሚገባ ነገር ቢመጣ ውስጠኛው ስለጠነከረ የሚረብሽ ነገር የለም። እግዚአብሔር ይባላል። ስለዚህ የውስጥ ሰውነቱ በውስጥ ሰውነቱ ያደገ የጠነከረ ክርስቲያን ባለመናወጥ ይታወቃል። በመዘመር በማሸብሸብ ብቻ በጩኸት ብቻ ለሚገለጡ ማሸብሸብ በማይቻልባቸው ምጮ በማይቻልባቸው እንዲህ ዘና ማለት በማይቻልባቸው ጊዜያቶች ዘና ብሎ እያሸበሸበ እየዘመረ እያጨበጨበ እህል እያለ ይገለጣል። የውስጥ ሰውነት ድካም ያለበት ሰው ደግሞ በውጭ ብቻ የሚሆን ሰው ደግሞ እንደዚህ በመጡ ጊዜ ድምፅ የለም፣ አታገኙት፣ አይገኝም፣ አይታይ። መደበቅ ይፈልጋል፣ ለማምለጥ ይፍጨረጨራል። በራሱ ጉልበት ነገሮች ምክንያት ይመስለው ናይስ። በውስጥ ሰውነት ማድረግ የሚታይ የተገለጠ ማንነት አለ። ጌታ ስሙ የተባረከና የተመሰገነ ነው። ስለዚህ የጥንካሬ የሚመጣው እንዳልኳችሁ የብርታት የሚመጣው በአንድ ሰው ያለ ሞቅታ ሳይሆን ወይም ደግሞ ጸንጽሎታ ውጅን በሚመጣ ሞቅ መባባል ሳይሆን ከጌታ ከመንፈስ ቅዱስ ጋር በማያቋረጥ የዕለት ከዕለት ግንኙነት የሚመጣ ይሄ እስከ ህይወት ፍጻሜያችን ጌታ እስኪመጣ ወይ እስከምንሄድ ድረስ ካልቀጠለ አንድ ሰው ሞቅ ስላለን ብቻ ያቆም እንደሆን ውስጣችን ምን ይሆን የሚለው እየተጎዳ ነው የሚሄደው። እራት በልቶ በሳማይ በላ ስል ነው። እንደዚህ አይነት ጠንካራ አንዳንድ ሰዎች አሁን ለትምህርት ያስተምራሉ። 24 ሰዓት አንድ ነው ምንበለው ያሉ
እኔ አሁን አፍችል አይመስለኝም። ወዛ ለምንድን ነው የተደረገው? ኦኬ 24 ሰዓት እንደም ከተበላ ጥሩ ነው፣ ግን ደግሞ ሌላ ወደ 48 ሰዓት ብንወስደው አይቻልም። እናንዳንዴ መንፈስ ቅዱስን ጉዳይ ተወት አድርገን ፍለጋችን ተወት አድርገን በፊት መንበርከካችን ተወት አድርገን አንድ ሳምንት ምናምን የሚቆየን ከሆነ ብዙ ነገሮች ይሸራትታሉ ከህይወታችን። ወገኖች የውስጥ ሰውነታችን በጣም ልንጠነቀቅለት ጊዜ ልንመግበው ይገባል። መንፈስ ቅዱስን እየጋበዙ አበርታ እንድንል ይገባል። ጳውሎስ ለዚህ ነው የሚጸልየው። አንዱ የጸሎት ርዕስ ይሄ ነው። ጌታ እግዚአብሔር ስም የተባረከ ነው። ስለዚህ ጳውሎስ እንዲበረቱ እንዲጨምሩ እያደጉ እየጠነከሩ እንዲሄዱ በመንፈሱ በውስጥ ሰውነታቸው እንዲጠነክሩ እንዲበረቱ ይጸልያል። ሌላ ሁለተኛው የጸሎት ርዕሱ ደግሞ ክርስቶስ በልባቸው በእምነት እንዲኖር ይጸልያል። ክርስቶስ በልባቸው በእምነት እንዲኖር ይጸልያል። ስለ መጽሐፍ ቅዱስ የሚያሳየው የተለያየ ቦታ ላይ ልብ የሚለው ነገር ሀሳብን፣ ፈቃድን፣ ስሜትን ሁሉ የሚያጠቃልል ፈቃድ ማለት ነው። ልብ ስንል ስሜት ማለት ነው። ልብ ስንል ሀሳብ ማለት ነው። ልብ ስንል ለምሳሌ ሀሳብን በሚመለከት ማርቆስ ምዕራፍ 2:6-7 ላይ ማየት ትችላላችሁ። ሀሳብ እንደሆነ እዛ ይታያል። ፈቃድ በተመለከተ ማርቆስ 3:5 ላይ አሁን አላነበብኩትም ክፍል። ሌላው ደግሞ ስሜትን በተመለከተ ሉቃስ 24:30 ላይ ማንበብ ትችላላችሁ። እነዚህ ክፍሎች ማለት ነው። ለምሳሌ ስሜትን በተመለከተ አሁን ያለውን ሀሳብ ነው ሉቃስ 24:32 ላይ የሚል ሀሳብ ነው የምናገኘው። ያኔ ቃሉን እየገለጠ ሲያስጨምር ይላል ዘይ ማወስ መንገደኞች ልባችን ይቃጠላል በረኝ ይላል። ጌታ ኢየሱስ ክርስቶስ በመንገድ አብሯቸው እየሄደ እያነጋገራቸው ቃል እየጠቀሰ እየነገራቸው ከሄዱ በኋላ ሄደ ቢለው የሆነ መንበር ሲደርሶ እኛ ጋር ሚባለት አብሮ ቀርሶ ምግብ ከበሉ በኋላ ጸልዮ ባርኮ ከሰጣቸውና ከበሉ በኋላ አይኖቻቸው ሲከፈቱ ጌታ መሆኑን ሲያውቁ የተናገሩት ንግግር ነው ይሄ። ያኔ እኮ በመንገድ እያለን ቃሉን እየጠቀሰ ሲያስተምረን ልባችን ይቃጠል ነበር አሉ። ልባችን ይቃጠል ነበር ማለት ስሜታችን ይነካ ነበር ማለት ነው። ምን ይነካው? ቃል ስንሰማ መንፈሳችን ይነካል፣ ውስጣችን ይነካል፣ ስሜታችን ይነካል፣ የሰው ስሜት ይነካል፣ የሆነ ነገር ስንሰማ ይነካል እና ስሜታችን ይነካ ነበር ይላል። ስለዚህ ክርስቶስ በልባችሁ እንዲኖር ማለት ነው ማለት ነው። በሀሳባችሁ፣ በፈቃዳችሁ፣ በስሜታችሁ ሁሉ ክርስቶስ እንዲኖር ወይም በሌላ ነገር ስሜታችሁን፣ ሀሳባችሁን፣ ፈቃዳችሁን ክርስቶስ እንዲቆጣጠረው ማለት ነው። ጸልያለ ክብር ለእግዚአብሔር ለአምላካችን ይሁን። ይሄ በጣም 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 አስፈላጊ የሆነ ሀሳብ ነው። ምክንያቱም የሰው ልብ ክፉ ነው ይላል መጽሐፍ ቅዱስ። ይህን ክፉ የሆነ የሰው ልብ ክርስቶስ ካልተቆጣጠረው በስተቀር እጅግ በጣም አደገኛ ነው። ክርስቶስ ካልገዛው በስተቀር አደገኛ ነው። ክፉም ሆነ መልካም ነገር የሚወጣው ከልብ እንደሆነ መጽሐፍ ቅዱስ ይነግረናል። ክፉ መልካም ነገር የሚወጣው ከልብ እንደሆነ ይነግራል መጽሐፍ ቅዱስ። እንደ ይናገራል መልካም በልብ ሞልቶ ከተረፈው ክፉ በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልብ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል ብሎ ይናገራል። ይሄ በማቴዎስ ምዕራፍ 12:34-35 ላይ ያለ ቃል ነው። ክፉ ሰውና መልካም ሰው ተብሎ የተጠሩ ሁለት ማንነት ያላቸው ሰዎች አሉ። እነዚህ በሰው ውስጥ መዝገብ አለ። በሰው ልብ ውስጥ ምን አለ? መዝገብ አለ። እኔ ማስታወሻ ላይ ብዙ ነገር ጽፍ ያለው አሁን እናንተ ለማገልገል ማለት ነው። የምናገረውን ሀሳብ ወደ እናንተ ለማድረስ ብዙ ሀሳቦችን አስፍሬያለሁ። በሰው ልብ ውስጥ፣ በሰው ሀሳብ ውስጥ፣ በሰው ፈቃድ ውስጥ፣ በሰው ስሜት ውስጥ የሚሆኑ የሚሰሩ ብዙ ሀሳቦች አሉ፣ ብዙ ነገሮች አሉ። ሰው ባክ ያወጣ የሚናገረው ሐሳብ የሚያወጣው ከዛ መስገብ ነው። ከዛ መስገብ ነው የሚያወጣው።
ስለዚህ ክፉ ሰው ክፉ ልባል፣ በዛ ክፉ ልብላ ደግሞ ክፉ መስገብ አለ። በጣም አደገኛ የሆነ መስገብ ማለት ነው። በዛ ክፉ መስገብ ላይ አደገኛ የሆኑ ነገሮች አሉ።
መልካም ሰው ደግሞ መልካም መንፈስ፣ መልካም ልባል። መልካም ልብ ያለው ሰው ደግሞ መልካም ነገሮች አሉ። እዛ መልካም መዝገብ ላይ እዛ መልካም መዝገብ ላይ መልካም ነገሮች አሉ።
ስለዚህ ይህንን የሚናገረው መልካም ሰው መልካም መዝገብ መልካም ነገር ይናገራል። መልካም ሰው በልብ የሚያስቀምጠው በሀሳቡ የሚያስቀምጠው በስሜት የሚያስቀምጠው መልካም ነገር ነው። ስለዚህ የሚናገረው ያ ያስቀመጠው በመዝገቡ ያለ መልካም ነገር ይናገራል። ሌላ የትም ሊያመጣው አይችልም። ማንኛችን ሆነ የምንናገረው ነገር ከየት ማናመጣ? ውስጣችን ካለ ነገር ነው የምናወጣው። ምክንያቱም ቅድም እንዳልኩት በልብ ሞልቶ ከተረፈው ሰው ባቱ ይናገራል። ሰዎች ባለ ነገር ያለ የምናገር ውስጣችን የገባው ውስጣችን የተጠራቀመ ነገር ነው የምናወጣው። በመጠኑ እንዲሆን ተለውጠን ባናገር ጌታ ኢየሱስ ክርስቶስን ካገኘን በኋላ ያለን ሕይወት እና እዛ በፊት ያለን ሕይወት ብናስበው ልንረዳው ይችላል። ይ ሀሳብ ጌታን ከማወቃችን በፊት ልባችን ስናስበው አሁን ያሳፍረናል። ስንበለ ነበረው ነገር ስናወራ ነበረው ነገር በጣም ያሳፍረናል። አሁ ለምን እያ ነበራ ተቆጣጥሮን የነበረው ነገር እሱ ነው። እዛ ቁጥጥር ከዛ ቁጥጥር ውስጥ ልንሆን አንችል ነበር። ጌታ ኢየሱስ ክርስቶስ ደግሞ ህይወታችን ሲገዛ ሲቆጣጠረው መዝገባችን እየተለወጠ መጣ። መልካም ጌታ መልካም ነገር ውስጣችን መጨመር ጀመር። ስለዚህ ንግግራችን እየተለወጠ መጣ። ተለውጠን አልቅም አልተጨረሰም፣ ግን ይህ ለውጥ በህይወታችን መጣ። እንደዚህ ነው የሆነ የሚሄደው። ክርስቶስ ልባችን በልባችን ሲሆን ክርስቶስ በልባችን የሆነውን ነገር እየፈቀድን ስንሄድ ባችን ዙፋን ላይ ሲቀመጥ ሲነግስ እሱ ምን እየሆነ ነው የምንመጣው? መልካም ሰዎች እየሆነ ነው የምንመጣው። መልካምነት እየበዛልን ይመጣል። መልካምነት በበዛልን ደግሞ መልካም ነገሮችን በጨው የተቀመሙ ንግግሮችን መናገር እየጨመር እንመጣለን። እግዚአብሔር አምላክ በዚህ ጸጋ ይባርከን። ክብር ለጌታ ይሁን። የቀላል አሰባለ። ስለዚህ ጳውሎስ በጣም የሚጸልይላቸው ክርስቶስ በእምነት በልባቸው ክርስቶስ እንደዚህ ጨብጠን ጎትተን አምጥተን እንደምንበላ እንጀራ ጠቅለን ወሰን የምናስበው ነገር አለ። በእምነት የምንኖር በእምነት ራሳችን የምናወስ ጌታ በእምነስሙ ይሆን። ስለዚህ በዚህ ጉዳይ ላይ ጳውሎስ ይጸልያል። ያ በልባችን የሚሞላው ነገር ቀደም እንዳልኩት ማንነታችን ይወስናል። የሰው ማንነቱ በልብ ባለው ነገር የተወሰነ ይሆናል። በሌላም ሀሳብ በማርቆስ 7:20-23 ላይ ምን ያህል ክፉ ነገሮች እንዳሉ በሰው ልብ የሚሆኑ በሰው ሀሳብ በሰው ፈቃድ የሚሆኑ ሀሳብ ነገሮች እንዳሉ እንዲሆኑ ይነግረናል። ጌታ ኢየሱስ ክርስቶስ ነው የሚተናገረው። ጌታ ኢየሱስ ክርስቶስ ነው የሚተናገረው። ምንድን ነው? ተከታዮችን እጃቸውን ሳይታጠቡ ይበላሉ። ለምን ብለው በከሰሱ ጊዜ ጌታን ያለ ከሰው የሚወጣው ሰውን የሚያረክሰው ያ ነው፣ ወደ ሰው የሚገባው ሰውን አያረክሰው ማለት ጌታ ከመብል ጋር አያይዞ ማለት ነው። ዛሬ ዝም ብለን በማመሰስ የምንሰማው ማለት አለ ወደ ውስጥ የሚገባው አያረክሰውም የተባለ እጃቸው ሳይታጠብ በመብላታቸው ምክንያት የሚገባው ነገር ሊያረክሳቸው አይችልም አለ ጌታ። ሰውን የሚያረክሰው ያ ነው። በውስጥ ከሰው ልብ የሚወጣው ክፉ ሀሳብ አለና በውስጥ ከሰው ልብ የሚወጣው ክፉ ሀሳብ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸዋል። እነዚህ ናቸው በክፉ የልብ መዝገብ ውስጥ የሚቀመጡ ክፉ ሀሳብ። እነዚህ ክፉ ሀሳቦች በልብ መዝገብ ውስጥ ሲቀመጡ ከዛ በኋላ ደግሞ በአንድነት ይወጣሉ ማለት ነው። ይህ ክፉ ሁሉ ከውስጥ ይወጣል። ሰውን የሚያረክሰው ይሄ ነው አለ ጌታ። ሰውን የሚያረክሰው
ይህ ነው ብሎ ጌታ ተናገረ። ስለዚህ ጳውሎስ የሚጸልይላቸው ክርስቶስ በእምነት በልባቸው እንዲኖር ይጸልያል። ክርስቶስ ልባቸው ዙፋን እንዲይዝ እንዲቆጣጠራቸው ማንነታቸውን፣ ፈቃዳቸውን፣ ስሜታቸውን፣ ሀሳባቸውን እንዲቆጣጠር ይጸልያል። በዚህ ጸሎት እኔና እናንተ እንድንተጋ ይገባል። ጌታ እንዲቆጣጠር ህይወታችን የእሱ መኖሪያ እንዲሆን ልባችንን ዙፋን እንዲይዝ ጌታ ልንጸልይ ያስፈልጋል። ይሄ በጸሎት የሚመጣ ነው ወገኖች፣ መጸለይ፣ ተክተን መጸለይ። ይሄ መናፈቅ፣ ይሄ ህይወት መናፈቅ በጣም በጣም ያስፈልገናል። አሁን በፊት የተናገርኩ ይመስለኛል፣ ዛሬ የምናገረው አለ ስላሚትት መናገር የተናገርኩ ይመስለኛል። እስኪ ምናገራል። አሁን ግን አንዲት አሁን እናት ላትሻለ ምስል እናት ነች። ሁላችን የምናውቀው ልጇን ይወታል አላዛ ይባሉ የእሱ እናት ነች እና በጣም ጥሩ እናት ነች። መንፈሳዊ ሴት ነበረች እና ግን አልተማረችም፣ ማንበብ አትችልም፣ መጻፍ አትችልም። ስለ ክርስቶስ መመስከር በጣም በጣም ትወዳለች ማለት ሁላችንም እንወዳለን። እሷ ግን ታደርገዋለች፣ እዛ ይሻላል። ስለ ክርስቶስ መመስከር ማለት ማድረግ ነው ችግሯን፣ እሷ ግን ታደርገዋለች። መጽሐፍ ቅዱስ የገባትን ያህል የያዘችውን በአምሯ ጥቅስ ጠቅሳለች። ግን ትልቋ የእሷ የመመስከር መጽሐፍ ቅዱሷ የሰው ልብ በምትል ትራክት ነበረች ነው እና እሷን በዚህ በዝና ሰው ስታገኝ ተመሰክሎ ስታገኝ ያቺ ትራክት ታወጣለች። አትሰጥም፣ ለሰው ይሰጣሉ። በዛ ትራክት ላይ ያለው ምንድነው? የልብ ስዕል አለ። ያ የልብ ስዕል ላይ አንደኛው ስዕል ላይ እነዚያም ያለበባቸው መዳራት፣ መገኘት፣ መደል ምናምን ምናምን ሚሉት ተጽፈዋል ዙሪያው እና በቀስት ወደዛ ውስጥ ሲገቡ ያስ በክርስቶስ ያልሆነ ሰው ልብ ያ ሌላ ደግሞ ስዕል አለ፣ የልብ ስዕል አለ። እዛ ስዕል ላይ ደግሞ እንደ ወንበር ነገር ስጣለና ጌታ ሲገባ ያስ ዘብ ጌታ ይገባና ያን ወንበር ሲቆጣጠረው እነዚህን ተጽፏል፣ ክፋት ምናምን ተጽፏል። እነሱ ሲወጡ ባህሩ ያሳያል። በቀስት ነገር የወጡ ሲሄዱ ያሳያል። እና እሱ ይዛ ነው የምትመሰክረው። ትይዝና ይወድ ይወድሽ ትላለች። ትመሰክርለሰ ጌታ ያላወቀ ሰው እነዚህ ሁሉ ነው ልቡን የሚወሩት ትላለች። እነዚህ ይሆናሉ። ጌታ ስትቀበል ትቀበይ ብትቀበል ግን ጌታ ሲገባ ወደ ውስጥ የልብ ዙፋን ሲቆጣጠረው ነገሩ እየተባረሩ 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 ጌታ ብቻ በልብ ይኖራል። ታትመሰክራለች። ከዛ በኋላ የምንገባት መጠን ጌታ በልብ ሲኖር ደግሞ ይሁንላትን ነገር የሆንላቸውን ነገር ትናገራለች። እና ትራክቷ በጣም ጥሩ አስተምሮ ያላት ትራክት ነበረች። እዚህ ከመልክቴ ጋር ይ ጌታ ኢየሱስ ክርስቶስ ዙፋን ሲያደርግ ልባችን ወይም ደግሞ ስንፈቅድለት ሲገባ ለዘላለም እንዲኖር ለዘላለም እንዲኖር እንዳንዴ ሲናፍቀን ሌላ ጊዜ ደግሞ ምቹ ሲናፍቀን እንደዛ ያደርግናል። ዘላለም ግን ጌታ በልባችን እንዲኖር ስንፈቅድ በልባችን ሊነግሱ የሚፈልጉ በሀሳባችን በፈቃዳችን ላይ በስሜታችን ላይ ሊነግሱ የሚፈልጉ እነኚህ ክፉ ነገሮች ሁሉ ይባረራል፣ እየተባረሩ ይሄዳል። የጌታ የአምላካችን ስም ለዘላለም የተባረከና የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። ስለዚህ ጳውሎስ ለዚህ ጉዳይ ነው ተግቶ የሚጸልየው። ስለዚህ ነው መጽሐፍ ቅዱስም ልባችን አጥብቀን መጠበቅ እንዳለብን ይነግረናል። ልባችን አጥብቀን ልብን አጥብቀን ጠብቅ፣ የህይወት መውጫ እሱ ነውና ብሎ መጽሐፍ ቅዱስ ይናገራል። የመጠበቂያው መንገድ ልባችን የምንጠብቅባቸው መንገድ ምንድን ነው ካላችሁ፣ አጥብቀን መጸለይ በሀሳባችንና በፈቃዳችን ላይ ጌታ እንዲቀብ እንዲነግስ ፈቃደኞች መሆን ፈቅደን ራሳችንን ለጌታ መስጠት፣ ከዛም ደግሞ ጌታን መጠየቅ በልባችን እንዲኖር በእምነት ሆነ መጸለይ ያስፈልገናል። ጌታን እንደሚችል የሚረብሹን ሀሳቦች ውስጣችን ካሉ የሚያውቁን ሀሳቦች ውስጣችን ካሉ እነሱን ሊያባረር የሚችል ጌታ ብቻ። ጌታ እንዲወርሰን መጸለይ እኛም ደግሞ መፍቀድ ይኖርብናል። ስለቅድም እንዳሉት ስለዘመርን ስለጸለይ የሚሆን ነገር አይደለም። በዚህ ብቻ የሚፈጸም ነገር አይደለም። ስለነበራችሁ መሰገነ ይሁን። የታጠቁ ያለቀሰው አሳው በሚሞት ሁሉ የተገለጠ ማንነት ይታይበታል። አሳው በሚሞት በድርጊት ሁሉ የተገለጠ ማንነት ይታይበታል። ሁልጊዜ ጌታ ሁልጊዜ አንደበት የሚናገር ሰው ጌታ ሁልጊዜ ሩጫ ከጌታ ጋር እግዚአብሔር የተባረከ። ሌላ ነገር ለቀማ ሲሮጥ አታዩት። ሌላ አያስፈልግም እያልኩ አይደለም ያለሁት፣ የሚያስፈልግም ብዙ ነገር አለ። ግን ሰው በህይወቱ ሲለመድ በህይወቱ ሲያደግ ከጌታ ጋር ሲስማማ ለሌላው መሮጥ ብዙ አይወርበት። እግዚአብሔር ራሱ የሚባርክ አምላክ ስለሆነ የሚያሳርፍ አምላክ ስለሆነ ከእግዚአብሔር ጋር ስንስማማ ወገኖች ሆይ እግዚአብሔር ይባርከናል። ጌታ ስሙ የተባረከ ይሁን። ስለዚህ መጽሐፍ ቅዱስ የሚለው እሱን አስቀድማችሁ እግዚአብሔር ምስክና መንግስቱን ፈልጉ፣ ይህን ሁሉ ጨመርላችኋል ነው የተባለ። የመጀመሪያው ስራችን ለውስጣዊ ማንነታችን፣ ለመንፈሳዊ ጉዳዮቻችን ልንተጋ ይገባናል። ጳውሎስ የጸለየ ለመንፈሳዊ ነገራቸው አሁን ባየናቸው ሁለት የጸሎት ርዕሶች ላይ የጸለየ በውስጥ ሰውነታቸው በእምነት በመንፈስ ቅዱስ ኃይል እንዲጠነግሩ ክርስቶስ በእምነት በልባቸው እንዲኖር እነዚህ ሀሳቦች ላይ ጸልዮላችኋል። ክብር ለእግዚአብሔር ይሁን። ከዚህ በላይ አልሄድም ዛሬ፣ ምክንያቱም ጊዜው ሌላ ስራም ስላለበት ማለት ነው። በሚቀጥለው ጊዜ ሌሎቹን ሀሳቦች እንመለከታለን። እንዳልኳቸው አንድ አምስት ያህል የጸሎት ርዕሶች ነው ያሉት፣ ሁለቱን አይተናል። የሚቀጥለው ጊዜ ደግሞ እንደ ጌታ ፈቃድ ሌሎችን እናያለን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ለዚህ ዛሬ ባየነው ሀሳብ በውስጥ ሰውነታችን እንጠነክር ዘንድ ከመንፈስ ጳውሎስ እንደጸለየልን ለኤፌሶን ክርስቲያኖች ዛሬ ለእኛ ያስፈልገናል። የጸሎት ያስፈልገናል። ልንጸልይ ልንተጋ ያስፈልገናል። ወገኖች ቤተክርስቲያን በዚህ ጉዳይ ላይ ልንተጋ ይገባል። መጠንከር አለ። የውስጥ ሰውነታችን መጠንከር አለበት። የውጭ የሚጠፋ ጳውሎስ እንደሚናገር የውጭ የሚጠፋ የውጭ የሚጠፋ እንኳን የውስጥ ሰውነታችን ምን ይሆን ይላል ይላል እየጠነከረ እያደገ ይመጣል ይናገር። ምክንያቱም እሱ የዘላለም የሚታየውን ያሁን ብሎ ነው። ምንም እንንከባከበው የውጭ ነገር አፈር ይሆናል፣ አፈር ይሆናል። የውስጡ ማንነታችን ግን ከጌታ ጋር የሚያድግ ከጌታ ጋር የሚቀርብ እግዚአብሔር የተባረከና የተመሰገነ። ስለዚህ ስለ ውስጡ ሰውነታችን ብርታትና ጥንካሬ መጸለይና ከመንፈስ ቅዱስ ጋር በእየዕለቱ ህብረት ማድረግ ይገባል። ስለዚህ መጸለይ አለብን። ይህ ደግሞ ስላሰብን ስለተመኘን የምናደርገው ስላልሆነ እግዚአብሔር ወደዚህ ጥንካሬ እንዲያመጣ መንፈሱን በመንፈሱ እንዲባርከን መንፈሱን መናፈቅና መጠማት እንዲሆን መጸለይ ይገባል። ሌላኛው ደግሞ ክርስቶስ በእምነት በልባችን እንዲኖር ሁለንተናችን እንዲገዛ ሁለንተናችን እንዲቆጣጠር በእውነት ከእግዚአብሔር ፈቃድ ከአንዷ ማምለጥ እንዳለች ከአንዷ መጉደል እንዳለች ጌታ ህይወታችን እንዲገዛ እንዲቆጣጠር አሁን ተግተን ልንጸልይ ይገባል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። እግዚአብሔር ይችላል፣ እግዚአብሔር ይችላል፣ እግዚአብሔር ይችላል። መለወጥ የሚችል እሱ ብቻ ነው። ህይወታችን ማደስ ማለምለም የሚችል እሱ ብቻ ነው። ማሳመር የሚችል እሱ ብቻ ነው። ስለዚህ በዚህ ጌታ ቤት እነዚህ ጉዳዮች ልንጸልይ ይገባል። ሌሎቹን ደግሞ ወደፊት እናያለን። እግዚአብሔር አምላክ የተባረከና የተመሰገነ። ጌታ ይባርካችሁ። ጨርሻለሁ። ጸልያለሁ።